ከመስከረም 11 ቀን 23 አመታት በኋላ ሽብርተኝነት አሜሪካና ዓለም ላይ ያንዣበበን ይላል ቀጣዩ የትንታኔ መጽሔት ዘገባችን። ምክትል ፕሬዝዳንት ካማላ ሃሪስ ከፕሬዝዳንት ጆ ባይደን ጋር በመሆን አሜሪካ ምድር ላይ የተፈጸመውን አስከፊ የሽብር ጥቃት 23ኛውን አመት ለማክበር ተገኝተዋል። በጥር ወር የፕሬዝዳንትነቱ ቦታ የሚዝማንኛውም ሰው ሃሪስም ሆኑ በስነ ስርዓቱ ላይ የተገኙ ተቀናቃኛቸው የቀድሞ ፕሬዝዳንት ዶናልድ ትራምፕ የተለያዩ ስጋቶች ጠብቋቸዋል። የቪኦኤ የዋይት ሃውስ ዘጋቢ አኒታ ፓውል የጠለፈው አውሮፕላን ተከስክሶባቸው የወደሙት ሁለት የቀድሞ የዓለም ንግድ ማዕከል ህንጻዎች በነበሩበት ግራውንድ ዜሮ ተብሎ በሚጠራው ኒውዮርክ እንዲሁም በፔንሲልቫኒያ ግዛት ሻንክስቪል እና ፔንታገን ተከታዩን ዘገባ አድርሰናል። ደረጀ ደስታ እንደሚከተለው ያቀርባል።
ውብ በሆነው በዚህ የመስከረም ወር ቀን በተፈጸመ ጭካኔ ዓለም የተለወጠው በዚች ስፍራ ነበር። በአሜሪካ ታሪክ እንደ አውሮፓ አቆጣጠር በ2001 የተጠለፉ አውሮፕላኖች ከመንትዮቹ የቀድሞ የዓለም ንግድ ማዕከል ህንጻዎች ጋር በመላተም አስከፊውን የሽብር ጥቃት የጀመሩት እዚች ቦታ ነበር። አንድ ሰዓት ባልሞላ ጊዜ ውስጥ ሌላ የመንገደኞች አውሮፕላን የአሜሪካ ወታደራዊ የኃይል ምልክት የሆነውን የፔንታገንን ህንጻ ገጭቶ ተከሰከሰ። እንደገና በዚያው አስፈሪ ቀን የመጨረሻው የተጠለፈው አውሮፕላን እዚሁ ፔንሲልቬኒያ ገጠር ውስጥ አውላላ ሜዳ ላይ የመጨረሻው አሳዛኝ ዕጣ ደረሰበት። ከ23 መስከረም 11ዎች በኋላ ፕሬዚደንት ጆ ባይደን እና ምክትል ፕሬዚደንት ካማላ ሃሪስ አደጋዎቹ ወደ ደረሱባቸው ሶስቱም ቦታዎች በመሮጥ ከተጎጂ ቤተሰቦችና የአደጋ ጊዜ የመጀመሪያ ምላሽ ሰጪዎች ጋር በግል ተገናኝተው አንድ በአንድ የተነበበውን የተጎጂዎችን ስም ዝርዝር ለሰዓታት በማዳመጥ ይህን አሳዛኝ ዕለት በጸጥታ አስበውታል።
ኒሊ አን ሄፈርነን ኬሲ
እጅግ ያተኮሰውን የፕሬዝደንታዊ ምርጫ ዘመቻ ለአፍታ በመተው ተፎካካሪው የቀድሞ ፕሬዝደንት ትራምፕና ምክትል ፕሬዝደንት የሚወዳደሩት አጋራቸው ጄዲ ቫንስ በህሊና ጸሎት ላይ አብረው ተቀላቅለዋል። ከአደጋ ጊዜ የመጀመሪያ ምላሽ ሰጪዎችና ቤተሰቦቻቸውም ጋር ተገናኝተዋል። ባይደን እና ሃሪስ ስለአሳዛኙ አደጋ የጽሑፍ መግለጫ ሰጥተዋል። ዋይት ሃውስ ከቪኦኤ ለቀረበለት ጥያቄ በሰጠው መልስ ዩናይትድ ስቴትስ ለሽብር ዛቻዎች ትልቅ ትኩረት መስጠቷን ቀጥላለች። የዋይት ሃውስ ብሔራዊ የደህንነት ቃል አቀባይ ጆን ከርቢ
ሽብርተኝነትን የመከላከል አቅምን በተመለከተ በድጋሚ ዛቻውን ለመከታተልና ስጋቱን ለመቋቋም እንደምንችል በተደጋጋሚ አረጋግጠናል። አንዳንድ ጊዜም አስፈላጊ ከሆነ ወዲያው በቅርብ የሚሆነውን እንከታተላለን። ይህ ማድረግ ስለተቻለ ግን እንደ ተራ ነገር አንወስደውም። ሁልጊዜም መጠንከር የለብንም አንልም። እመኑኝ፣ ትኩረታችን እሱ ላይ ነው።
የሽብርተኝነት ባለሙያዎች ግን ሽብርተኝነት እየታደሰ ከመጣባቸው የሽብር ገነት ከመትባለው አፍጋኒስታን አንስቶ እስከ ምዕራብ አፍሪካ ያደገ የመጣ ስጋት መሆኑን ይናገራሉ። ከአቡጃ ናይጄሪያ ጄሰን ብላዚክስ በሚድልበሪ የዓለም አቀፍ ጥናት ተቋም ፕሮፌሰርና የሽብርተኝነት ኤክስፐርት ናቸው።
We've seen a rise of ISIS affiliated groups in West Africa as well as a rise in Al-Qaeda affiliated groups in West Africa.
በምዕራብ አፍሪካ ከእስላማዊ መንግስት ጋር የተቆራኙ ቡድኖች መበራከታቸውን አይተናል። እንዲሁም ምዕራብ አፍሪካ ውስጥ የአልቃይዳ ተባባሪ ቡድኖች መበራከታቸውን ተመልክተናል። አንዳንድ የምዕራብ አፍሪካ መንግስታት ያምባገነን አገዛዝ ሲከተሉ፣ በጉልበት ስልጣን ሲጨብጡ፣ በምርጫ ወቅት ዲሞክራሲ ይችላል ሲሉ አይተናል። እነዚህ መጥፎ ተዋናዮችን ለመከላከል የሕግ በላይነትን የተቀበሉ እንደ አሜሪካና ፈረንሳይ ያሉ ሀገራት ለቀው ሲወጡ አይተናል።
ጄሰን ብላዛኪስ በህዳር ወር ዋይት ሃውስን የሚያሸንፈው የትኛው ወገን ለሀገር ውስጥ ቅርብ የሆኑ ስጋቶችንም መመልከት ያስፈልገዋል ይላሉ።
I've been writing about the rise of domestic extremism for the last few years, and in many ways it's the most profound challenge the United States faces.
ካለፉት ጥቂት አመታት ወዲህ ስለ ሀገር ውስጥ ፈኝነት መስፋፋት እየጻፍኩ ነው። ዩናይትድ ስቴትስ በብዙ መንገዶች የሚገጥማት ፈተና በጣም ጥልቅ ነው። ይህ ደግሞ በጥቂት ምክንያቶች ነው። በመጀመሪያ ከፖለቲካውም ውጭ በዩናይትድ ስቴትስ ጽንፈኝነት በከፍተኛ መጠን እየተባባሰ ሄዷል። ነገር ግን ፖለቲካ እየተባባሰ ለተመለከት ነው ጽንፈኝነት የራሱን ድርሻ አለው። በተለይም በ2020ዎቹ መጀመሪያ ላይ የኒዮናዚ ወገንተኝነት ያላቸው ቡድኖች መበራከት የምናየውም ለዚህ ነው።
በዚያ ሰማዩ ጥርት ባለበት የጸደይ ወር ከተከሰተው ከዚያ አስፈሪ ቀን በኋላ አንድ ትውልድ አሜሪካዊ አድጓል። የሚቀጥለው የአሜሪካ ጠቅላይ አዛዥ ግን በቀላሉ ትንፋሽ የሚወስድበት ጊዜ አይኖረውም።
and you.